ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
የሰላምን ጉዳይ ለመወያየት እድሜ፣ ጾታ፣ ብሔር፣ ሃይማኖት የሚለየው አይደለም። እውነት ነው፣ ፖሊሲ እና ደግሞ ስልጣን እና ኃይል በተለያዩ ሰዎች እጅ ሊሆን ይችላል።
በኢትዮጵያ ሰላምና መረጋጋት ጸንቶ ይቀጥል ዘንድ ወጣቶች ኃላፊነታቸውን እንዲወጡ ከሚሰሩ ተቋማት መካከል አንዱ የሆነውን ተቋም በምሽቱ እናስተዋውቃችኋለን። ከሌሎች ጉዳዮችን የሚዘን መጥተናል። ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። ብርሃን ኃይሉ በቅንብሩ አብራን ታመሻለች። ወደ ቀዳሚ መሰናዶ እንሻገር። ቀዳሚው መሰናዶ ስንሻገር አዲስ አበባ ከተማ በተለያዩ ዘርፎች ላይ የተሰማሩ ስራ ፈጣሪ ወጣቶች ዲስራፕተርስ ደን የተሰኘ ማህበረሰብ መሰረተው እየተንቀሳቀሱ ይገኛሉ። ከዚህ ተቋም ጋር የተያያዘውን ጉዳይ ኤደን ገረመው በቀጣይ ዘገባዋ ትቃኘዋለች።
በየግላቸው ስራ ፈጠራ ላይ የተሰማሩ አምስት ወጣቶች የሚያጋጥሟቸውን ተግዳሮቶች እየተገናኙ በሻይ ቡና መማከር ጀመሩ። በዚህ ግንኙነትና ስብስብ ያገኙትን ጥቅም ግን ለብቻቸው ሊተውት አልወደዱም። ይሄ ቡድን ዘ ዲስራፕተርስ ዴን የተሰኘውን የጀማሪ ስራ ፈጣሪዎች ማህበረሰብ እንዲመሰረት ማድረጉን አጋር መስራች የሆኑት ዶክተር ታምራት ሱልጣንና አበነዘር ባዩ ይናገራሉ። በቅድሚያ አበነዘር ባዩ፣
መነሻ የነበረው ነገር ምንድነው? ከኛ ጋር አብሮ ኦፖርቹኒቲ ዛሬ ማድረግ አልቻለም። ቻይና ስለሆነ በስራ ምክንያት ያለው ከኛ ጋር የነበረው መጀመሪያ የዲስራፕሽን ኮንሰፕት የተነሳው ዮሐንስ ይባላል እና ቻይና እዛ ስራ ቆይቶ በኮቪድ ምክንያት ወደ አዲስ አበባ የመጣው በመጣበት ሰዓት እዚህ ቢዝነስ መጀመር አስቦ ነበር። ነገር ግን ኢትዮጵያ ውስጥ ቢዝነስ ለመጀመር ያው የተወሰኑ ጊዜያቶች ቆይቶ ስለመጣ ማንን መጠየቅ እንዳለበት፣ ምን መንገድ ተከትሎ ቢዝነስ መጀመር እንዳለበት፣ የተለያዩ ነገሮችን ሊያሳውቀው የሚችል አንድ ቦታ የተጠናከረ መረጃ ማግኘት አልቻለም። እንደ ኮሚኒቲም ደግሞ እንደ ማህበረሰብ የተዋቀረ ነገር አልነበረም። ስለዚህ ምን ያደረገው ወዝ ጀስት እንትን የሆነ ካጁዋል የሆኑ ነገር ነበር የነበረው። ቅዳሜ እስኪ እንገናኝና የቴክ ወይም የቴክኖሎጂ ሴክተር ላይ ያለ ቴክኖሎጂ ሴክተር ላይ ሌሎችም ሴክተሮች ላይ ያለ ሰው ለምንድን ነው ቡና እየጠጣን ሳምንቱ ሙሉ ቢዝነስ ለመጀመር የሚያስብ የሚያጋጥማቸው ቻሌንጆች ምንድን ናቸው? ምን አይነት እድሎችስ አሉ? እነሱን እናውራ በማለት ነው የተጀመረው።
ዶክተር ታምራት ሱልጣን ዘ ዲስራፕተርስ ዴን የተሰኘው ቡድን በየሳምንቱ ከስራ ፈጣሪዎች ጋር በነጻ በመሰባሰብ በጋራ ስለ እቅድ፣ በጀት፣ የስራ ትስስር የመሳሰሉ ጉዳዮች ላይ የሚመክር እንዲሁም ደግሞ የትምህርትና የፖድካስት መርሃ ግብር የተቀረጸለትም ነው ይላል።
ዘ ዲስራፕተርስ ዴን ወጣት ስራ ፈጣሪዎች እና አዲስ ንግድ ጀማሪ ወጣቶች የሚገናኙበት እና አዲስ ንግድን በመመስረት ላይ ያሉትን ቻሌንጆች አብረን የምንወያይበት ከዚያም አዲስ ንግድ ለመመስረት የሚያስፈልጉንን ግብዓቶች እርስ በእርስ በመደጋገፍ የምናገኝበት ማህበረሰቡ እና ማህበረሰቡ በወጣቶች እና በስራ ፈጣሪዎች ከዛም ባሻገር ደግሞ ከጥቃቅንና አነስተኛ ጀምሮ እንደ አዲስ ንግድ ስታርታፕ ያሉ ስራዎችን የሚሰሩ ወጣቶች በተለያዩ መንገድ የሚገናኙባቸው ናቸው እና ይሄ ማህበረሰብ የወጣቶቹን ችግር በወጣቶቹ በስራ ፈጣሪዎቹ እንዲፈታ ለማድረግ ያለን እና በብዛት ሴክተሩ ላይ ራሳችን መቆየታችን የተነሳ ችግሮቹን በደንብ እናውቃቸዋለን። እንደኛ አይነት ደግሞ ችግሮቹን የሚያውቋቸው ደግሞ ስራ መፍጠር አዲስ ንግድ መጀመር የሚፈልጉ ወጣቶች ደግሞ ችግሮቻችን ስለሚገኙ አብረን ሆነን በመወያየት በመማማር እርስ በርስ በመደጋገፍ የተቻለንን በመፍጠር ያለውን ምህዳር ለማስፋት ነው የምንጥረው። እዚህ ላይ ነው ፎከስ አድርጎ የሚሰራው።
ከአምስት ዓመታት በፊት በግሉ ስራ ጀምሮ እንዳልተሳካለት የሚገልጸው አቤኔዘር ዘ ዲስራፕተርስ ዴን ማለት በስራ ፈጣሪዎች መካከል ያለውን የስራ ባህል የሚቀይርና የሚለውጥ አስተሳሰብ ላይ የተመሰረተ ነው ይላል።
ከአምስት ዓመት በፊት የራሴ የሆነ የሶፍትዌር ካምፓኒ ለመጀመር አስቤ ከጓደኞች ጋር የተወሰነ ከተንቀሳቀስን በኋላ ብዙ የማናውቃቸው ነገሮች ስለነበሩ ብዙ እንዲያደርጉ ብሎ የሚመክረን ሰውን ባለመኖሩ ከተወሰነ ጊዜ በኋላ ከስረን ተዘግቷል። ስለዚህ ያም ቁጭት ስለነበረብኝ እንደዚህ መጀመር የሚያስቡ ከዛም ባለፈም ደግሞ ጀምረው ደግሞ ፌል ያደረጉ እስኪ ተገናኝተን እንደ ኮሚኒቲ ብናወራ ይሻላል ከሚል የተጀመረው። ስለዚህ አጀማመሩ በአካዳሚ ተገናኝተን ቡና እየጠጣን እናወራለን። ቡና እየጠጣን ስለ ቢዝነስ እናወራ፣ ሌላ ቦታ ካሉን ስለ ቢዝነስ ብናወራ ይሻላል ተብሎ የተጀመረው። ዲስራፕተር ስም የተሰጠበት ምክንያት ያው አንዱ ስታርታፕ ካራክተሪስቲክስ መካከል ባህሪያት መካከል አንዱ ከዚህ በፊት የተለመደውን ነገር ዲስራፕት የተለመደውን ነገር አይሮ ባልተለመደ ነገር መስራት ኢኖቬሽን ማለት ምሱ ስለሆነ፣ ስለዚህ ከዚህ በፊት ይታወቃል። ከዚህ በፊት የተለያየ ኢትዮጵያ የተለያየ ቢዝነስ ኤሪያ ላይ የሚሰራ ሰው እርስ በርስ ይፎካከራል እንጂ አብሮ ተባብሮ እየተደጋገፈ ወደፊት ማደግ የሚባለውን ነገር አይቻላል ሊኖር ይችላል። ነገር ግን እንደዚያ ትልቅ በኮሚኒቲ ደረጃ አይቻላል እና እስኪ ይሄንን ስታተስ ኮ እንቀየር፣ እስኪ አብረን አንድ ላይ ተባብረን በተለያየ ሴክተር ላይ የሚመጣ ሰዎች አንድ ላይ ተባብረን የተሻለ ነገር ለራሳችንም ከዛ ባለፈም ደግሞ ለኮሚኒቲው ክሬት እናድርግ በሚል ነው ሰጠ።
የስራ ፈጠራ ማህበረሰቡ ከተመሰረተ አጭር ጊዜ ቢሆንም እጅግ ብዙ ውጤቶችን ማሳካት መቻሉንም ዶክተር ታምራት ይገልጻል።
ከተመሰረተ አሁን 7 ወር ነው። ሲመሰረት ገና 3 ስራ ፈጣሪዎችን ንግድ ወደ ንግዱ መግባት የሚፈልጉ ወጣቶች ብቻ ነበር ያሳትፍ የነበረው። አሁን ላይ ከ2000 በላይ ወጣቶችን በማህበራዊ ሚዲያም ከእንደገና ደግሞ በየጊዜው በምናዘጋጃቸው መራክቦች ላይ ማሳተፍ ችለናል። አሁን ላይ ወደ 5 የሚጠጉ መራክቦች አሉ። እነዛም መራክቦች አንደኛው በየሳምንቱ የምናዘጋጀው ኮፊ ሚታፕ ነው። ከሱ ሻገር ግን ዲስራፕተርስ አካዳሚ የምንለው ደግሞ ለስራ ፈጣሪዎች እና ደግሞ ወደ ንግዱ ዓለም ለመግባት የሚፈልጉ ደግሞ ስልጠና የምንሰጥበት ራሱን የቻለ ደግሞ መርሃግብር አለን። አንዳንዶቹን መርሃግብሮች ኦንላይን የምንሰጣቸው፣ አንዳንዶቹን ደግሞ በአካል የምንሰጣቸው። እስካሁን 1 የመርሃግብር አዘጋጅተናል፣ ትምህርታዊ መርሃግብር። ከዚህም በኋላ ደግሞ በተከታታይነት እናዘጋጃለን። ከዛ ባሻገር ግን ዲስራፕተርስ ሚዲያ ላይ ደግሞ ፖድካስቶች፣ በተለይ ደግሞ ወጣቶች ወደ ስራ ለመግባት ወደ ስራ ፈጠራው ዓለም ከዛም ደግሞ ወደ ንግድ ፈጠራው ዓለም ለመግባት በጣም ከሚጉታቸው ነገር አንደኛው ብዙ የሆኑ መረጃዎች በየማህበራዊ ገጾቹ ቢሉ በአማርኛና ሊረዱት በሚችሉ መልክ ተቀይረው አልተሰሩም። እነሱ በአማርኛ ወጣት ሊረዱት በሚችሉት መልክ የትኛውም አካባቢ ላይ ያለ ወጣት ሊረዳ የሚችለውን መራግ በመፍጠር ወጣቶች የሚማሩበትን የሚዲያ ፕሮግራሞችን ይለናል።
ተቋሙ በመላው ኢትዮጵያ ያሉ ወጣቶችን የማስተሳሰርና የማደግ ህልም ያለው ሲሆን በሐዋሳና አዳማ እንቅስቃሴዎች መጀመራቸውንም ጋር መስራቾቹ አስረድተዋል። በተጨማሪም ከኢትዮጵያ ውጭ በዋሽንግተን ዲሲና አካባቢ ያሉ ኢትዮጵያውያን ስራ ፈጣሪዎችም አባል እንዲሆኑ ህልም አለው። ዶክተር ታምራት በድጋሚ
እየጀመርን ያለ ነው። የእኛ ኮሚኒቲ ውስጥ ወደ 4 ሴሽን አካባቢ የኢትዮጵያን ዲያስፖራዎች ኢትዮጵያ በሚመጡበት ጊዜ የእኛ ኮፊ ሚታፕ በብዛት ይጎበኙታል። እስካሁን የጎበኙ ብዙ ዲያስፖራዎች አሉ። ከጎበኙም በኋላ ጎብኝቶ አይቀሩም። አሁን ላይ ቻይና፣ ከቻይና ውጭ ደግሞ ዲኤምቪ ቅድም እንዳልኩ ማህበረሰቡን ለማስጀመር ይህንን እንቅስቃሴ በኢትዮጵያ ማህበረሰብ ለማስጀመር ብሎም ደግሞ የኢትዮጵያ ዲያስፖራ ኢትዮጵያ ውስጥ ስራ የሚፈጥሩ ወጣቶች የሚደግፉበትን ሁኔታ ለማመቻቸት እየሰራ ነው።
አቤነዘር ባዩ ዘ ዲስረፕተርስ ዴን ስላለው የነጥብ አያያዝ እና ለየት ያለ የአሰራር ዘዴም እንዲያስረዳል።
እየተሰራ ያለው አንድ የራሳችን የሆነ ፕላትፎርም ለማዘጋጀት እየጣር ነው። ያ ፕላትፎርም ምንድን ነው? አይዲያው ኮሚትመንትን እያንዳንዱ ኮሚኒቲ ላይ እኛ ምንም አይነት ገንዘብ አንጠይቅም። ፍሪ ኦፍ ቻርጅ ነው ኤቭሪቲንግ እየሰጠን ያለ ነው። ስለዚህ የምናደርገው ነገር ምንድን ነው? እያንዳንዱ ሰው ኮሚትመንት ግን ወደ ገንዘብ መቀየር፣ ወደ ኮይን የመቀየር ሀሳብ ነው። ስለዚህ ቅዳሜ አንድ ሰው ኮፊ ሚታፕ ላይ ሲመጣ ወይም ሚሸና ሰዓቱ ላይ ሲመጣ ፕላትፎርሙ ላይ ሬጅስተር ያደርጋል። ስለዚህ በሚመጣበት ሰዓት 10 ኮይን ከሆነ 10 ኮይን ይሰጠዋል። ማስተር ክላስ መቶ ሲሳተፍ 10 ኮይን ከሆነ 10 ኮይን ይሰጠዋል። ስለዚህ እነዛ ኮይኖችን ሰበስብና ነገር ሜንሽፕ የሚፈልግ ከሆነ ያንን ኮይን ነው ወደ ሊደርሺፕ ቢቀየረው ለኮሚኒቲው አሁን ቢቪ ላይ ቻይና ላይ ሌሎችም ቦታዎች ላይ ልንሰራ ምናባቸው ነገሮች ገንዘብ ጀሬት ያደርጉልን ብለን እናስባለን። እና ጀሬት በሚደረግበት ሰዓት ከሚዲያ ከፖድካስቱ ጀሬት የሚደረጉት ገንዘቦችን የኮሚኒቲው ሜምበሮች እንዲጠቀሙ እነዛን ኮይኖች ያንን ኮይን ወደ ገንዘብ እንዲቀይሩት ማድረግ ይችላሉ። ያንን ኮይን ወደ አይዲያ መቀየር ይችላሉ። ያንን ኮይን ወደ ተለያዩ ኮሚኒቲ ለሚሰጣቸው ሰርቪሶች መጠቀም ይችላሉ።
የጃፓን ዓለም አቀፍ የትስስር ተቋም ኒንጃ በተሰኘ የስራ ፈጠራ ፕሮጀክቱ አማካኝነት ሸጋ የተሰኘ ጥናትን ጠቅሶ ይፋ ባደረገው ጥናት መሰረት ኢትዮጵያ ውስጥ 77% የሚሆኑ የንግድ ስራዎች ገና በእንጭጩ ወይም በስራ ፈጠራ ቅድመ ደረጃ ላይ እንደሚገኙ አስታውቋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ ኤደን ገረመው።
እድንና መሰግናለን። በኢትዮጵያ ሰላምና መረጋጋት ጸንቶ ይቀጥል ዘንድ ወጣቶች ኃላፊነታቸውን እንዲወጡ ከሚሰሩ ተቋማት መካከል አንዱ የንቁ ኢትዮጵያን ወጣቶች ማህበር ነው። ከማህበሩ ፕሬዚደንት ጋር ያደረግነው ቆይታ በመቀጠል ይቀርባል።
አመሰግናለሁ። የኔ ስም ለዩናይትድ ታምራት ነው የሚባለው። አሁን ከረንትሊ የምመራው ድርጅት ኢንስፓየርድ ኢትዮጵያን ዩዝ አሶሴሽን ይባላል። ወጣቶች ላይ የሚሰራ ነው። ከስሩ 5 ፕሮግራሞችን ልድ ያደርጋል። ሆፕ ኢትዮጵያ፣ ዩዝ ኔትወርክ ኢትዮጵያ፣ ኮንሰርንድ ጀነሬሽን ሙቭመንት፣ አይሸር እና ያንግ ኢትዮጵያን ሊደርስ ኢኒሼቲቭ የሚባሉ ፕሮግራሞችን ልድ ያደርጋል። በስፋት ከረንትሊ እንግዲህ በዲጂታል ኢንጌጅመንት ወጣቶችን በሰላም ዙሪያ፣ በአብሮነት ዙሪያ፣ በባለራይነት ዙሪያ የሚያነቃቁ ስራዎችን እየሰራ የሚገኝ ፒዮነር የወጣቶች የዲጂታል ምህዳር ላይ የሚንቀሳቀስ ተቋም ነው የምመራው።
በእናንተ ተቋም በኩል በተለይ ወጣቶች በሰላምና በአብሮነት ረገድ ሊወጡት ስለሚገባው ሚና ለማስተማር ለማሳወቅ ስላቀደው የስልጠና መርሃ ግብር ጥቂት እንድታካፍለኝ ነው። ይህን የስልጠና መርሃ ግብር ለመጀመር ምክንያት የሆናችሁ ጉዳይ ምንድን ነው ከሚለውን ጀምር።
መልካም። እንግዲህ እንደሚታወቀው ሀገራችን ያለችበት ሁኔታ ለሁሉም ሰው ለሚያይም ለሚሰማም አሁን ሀገሪቷ ያለችበት ሁኔታ ይታወቃል። እንግዲህ በዚህ ሁኔታ ላይ እንደ መድኃኒት የሰዎችን ሀሳብ እና እይታ መቅረጽ መስራት ያስፈልጋል በሚል ኢንስፓየርድ ኢትዮጵያን አሶሴሽን የተለያዩ ጽንሰ ሀሳቦችን የተለያዩ እይታዎችን እያነሳን እንወያያለን፣ እንነጋገራለን። እንደ ወጣት ወይም ወጣት የሆነ ትውልድ ላይ እንደሚሰራ አንድ ባለራዕይ ሰው ምን ብንሰራ እንዴት ብንሰራ ወጣቶቻችንም ሰላማዊ ስብዕና እንዲኖራቸው ስለ ሰላም ኮንሽስ እንዲሆኑ ማድረግ እንችላለን በሚለው ላይ እየተወያየን ተቋማችን ጽንሰ ሀሳቦችን ፕሮዲስ ያደርጋል። በዛ ጽንሰ ሀሳቦች ላይ ስለ ሰላም በዚህ ካሌ ደግሞ ግቡን አብሮነትን አድርገን የምንንቀሳቀስበት ሁኔታ ነው ያለው። እንግዲህ ዋናው የተነሳንበት ዓላማ የሀገራችን አሁን ያለችበት የሰላም ሁኔታ ነው። እኛ ደግሞ ግቡ ሰላም እንዲመጣ ሰላም እንዲሆን አስፈላጊ የሆኑ ትምህርቶችና ሁኔታዎችን ዲያሎጎችን በማመቻቸት መስራት አለብን የሚለው ነው መነሻ ሀሳቡ።
በዚህ ስልጠና ውስጥ ተሳታፊ እንዲሆኑ የመረጣችኋቸው ወጣቶች በስልጠናው ቀናት ውስጥ ምን አይነት ክህሎቶች እንዲያዳብሩ ነው የምትረዷቸው? የምትሰጡት ስልጠና ሂደትስ ምን ይመስላል?
እንግዲህ ስልጠናችን አሳታፊ ነው። ወጣቶቹ ከህብረተሰቡ የሚጠብቁት አለ፣ ከመንግስት የሚጠብቁት አለ፣ ከተቋማት ከተለያዩ ከእምነት ተቋማቶች የሚጠብቁት መልካም ወይም ደግሞ ሌሎች ነገራቶች አሉ። ነገር ግን እንደ ወጣት ራሳቸው ከእነሱ ምን ይጠበቃል፣ ከኔ ምን ይጠበቃል የሚለው ነገር ላይ ሞር ኤምፋሳይዝ አውት እንዲያደርጉ የተለያዩ ኤክስፐሪመንቶችን እናሰራለን። በመሰረታዊነት ዋናው ነገር ምንድን ነው? ወጣቶች የሚፈልጉት ብዙ ዋና ነገሮች አሉ። ግን እንደ ሀገራችን አሁን ያለንበት መሰረታዊ ዋና ነገር ሁሉም እንደ ምግብ የራበው እንደ ውሃ የጠማው በጣም መሰረታዊ ነገር ሰላም እና ወደ ሰላም ለመሄድ የእያንዳንዳችን ኃላፊነት ምንድን ነው ነው እና ወጣቶች በዚህ ፕሮግራም ላይ በሚሳተፉበት ሰዓት የሌሎችን ኃላፊነት ሳይሆን የራሳቸውን ኃላፊነት በተለይም ስለ ሰላም ግንባታ ምንድን ነው የሚለውን ኤምፋሳይዝ አውት እንዲያደርጉ ፋሲሊቴት ነው የምናደርገው። ታይትሉን ምናልባት አይተው ከሆነ ስማርት ዩዝ ነው የሚለው ከረንትሊ ካስኬድ እያደረግን ያለነው ስልጠና። ስማርት ዩዝ ወደ ውስጡ አቅም የተመለከተ ማንነቱን የተረዳ ምን እየሰራ ምን እየተከናወነ ምን እያደረገ እንዳለ ያወቀ የእሱ ኮንትሪቢሽን ምን አይነት አውንታዊ ተጽዕኖ እንደሚያመጣ ያወቀና ምን አይነት ኮንትሪቢሽን በዚህ ሰዓት ማድረግ እንዳለበት የተረዳ ወጣት ነው። ስለዚህ አውንታዊው ወጣት ለሰላም ግንባታ ያለው ሚና በብልሃት አንጻር ሲለካ ምን ይመስላል? አቋቋሜ ምን ይመስላል? በሶሻል ሚዲያ አጠቃቀም፣ በንግግሮቼ፣ በኢንስትራክሽኖቼ ለሰላም ያለኝ ፋይዳ ምንድን ነው? ወይም ደግሞ በተቃራኒ ለግጭት ያለኝ ኮንትሪቢሽን ምንድን ነው የሚለውን እንዲያዩ፣ እንዲለኩ፣ እንዲመዝኑ ወጣቶችን በተለያዩ ኤክስፐሪመንቶች ኢንጌጅ የምናደርግበት ፕሮግራም ነው። የስማርት ዩዝ ፕሮግራም ማለት ነው። ስለዚህ በዚህ ፕሮግራም ላይ የሚሳተፉ ወጣቶች ያው ወጣቶች ናቸው። እድሜያቸው ከ15 ዓመት እስከ 35 ዓመት ያሉ ወጣቶች ናቸው። የሚሳተፉበት ምህዳር ሁለት አይነት ነው። አንደኛው ዲጂታል ምህዳር ነው። ሁለተኛው ደግሞ ፊዚካሊ በየክልሉ የሄድን የምናሰለጥንበት ሁኔታ ነው ያለው የምናሳትፍበት ሁኔታ ነው ያለው ማለት ነው። እና እስካሁን ሰፊ እንቅስቃሴ አድርገናል። ብዙ ወጣቶችን በዚህ ፕሮግራም ላይ ተሳትፈዋል። በጣም ብዙዎቹ ደግሞ የቱ ጋር እንደቆሙ በምን አይነት አቲቱድ ውስጥ እንዳሉ የተረዱበት እና ማሻሻያ ሀሳቦችን ለራሳቸው ያመጡበት ሁኔታ ነው ያለው። አብታም
የሀገር ጉዳይ ለትልልቅ ሰዎች የሚሰጥ እንደሆነ ደጋግሞ የሚናገሩ ሰዎች አሉ። ስለ ሰላምም ስናወራ ወጣቶችን በሰላም ጉዳይ ማወያየታችን፣ ማሳተፋችን ፋይዳው ምንድን ነው? የሚወሰኑት ውሳኔዎች ውስጥ ያላቸው ቦታ ያን ያህል ቢሆን በሚወሳበት በአሁኑ ሰዓት ወጣቶች ላይ አተኩሮ ግን በሰላምና በአንድነት ዙሪያ መነጋገሩ ያለው ፋይዳ ምንድን ነው ብለው የሚጠይቁ አሉ።
በጣም ትክክል ነህ። የሰላምን ጉዳይ ለመወያየት እድሜ፣ ጾታ፣ ብሔር፣ ሃይማኖት የሚለየው አይደለም። እውነት ነው። ፖሊሲ እና ደግሞ ስልጣን እና ኃይል በተለያዩ ሰዎች እጅ ሊሆን ይችላል። ግን ወጣቱ ወይ መጠቀሚያ ወይ ኢንስትሩመንት ነው ወይ ደግሞ የጉዳዩ አስፈጻሚ ወይም ጉዳዩ የሚፈጸምበት ማንነት ነው፣ ወጣቱ ኃይል ማለት ነው። እንደምታውቀው ኢትዮጵያ አሁን ያለችበት በፖፑሌሽን ነምበር ከፍተኛ ቁጥር አላት። በዚህ ወደ 70% የሚይዘው እድሜያቸው ከ 14 እስከ 35 ዓመት ያሉ ወጣቶች ናቸው። ስለዚህ እነዚህ ወጣቶች የፖፑሌሽኑ ማጆሪቲ ናቸው ማለት ነው። እነዚህ ወጣቶች ስለ ሰላም በሞግዚት አይደለም መወያየት አለባቸው። ፎር ዛት ማተር ሰላም የሚባለው ጉዳይ እንደሌላ ስራ ሰዎች ስለኛ የሚወያዩት የሚነጋገሩበት ጉዳይ አይደለም። እያንዳንዱ ሰው የራሱን አትሪቢሽን ወይም ኮንትሪቢሽን የሚለካበትና የሚመዝንበት የሚወያይበት ጽንሰ ሀሳብ ነው ሰላም። ሰላም ከላይ ወደታች የሚመጣ አይደለም። ሰዎች የሚረሱት ይህንን ነው። ሰላም የመንግስት ኃላፊነት ብቻ አይደለም፣ የህዝብ ኃላፊነት ነው። የግለሰቦችም የወጣቶችም ኃላፊነት ነው። እንደውም የህብረተሰብ ኃላፊነት ነው። ሰላም ጸጥታ ነው የመንግስት ኃላፊነት ብለን እናምናለን። ጸጥታን ማስፈን መንግስት በሚይዝበት ሁኔታ ወጣቶች ደግሞ ህብረተሰብ ደግሞ የሰላም ጉዳይ ላይ ኢንጌጅ ማድረግ አለባቸው። ያ የሰላም ጽንሰ ሀሳብን ከታች ወደ ላይ እንጂ ከላይ ወደ ታች ብቻ ማሰብ አለብን ብዬ አላምንም። ነገር ግን ሰዎች የየራሳቸው አቲቲዩድ የየራሳቸው ምልከታ በዚህ ጉዳይ ላይ ይኖራል። እሱን አሁን መከራከር አንችልም። እንደ ኢንስፓየርድ ኢትዮጵያ ኒውዝ አሶሲሽን የሰላም ጉዳይ የግለሰቦች ሀሳብ ነው፣ የግለሰቦች ነው፣ የግለሰቦች ፍላጎት ነው፣ የግለሰቦች ኮንትሪቢሽን አለበት። ሰላማዊው ግለሰብ የሰላማዊቱ ሀገር ግብአት ነው። ሰላማዊቱ ሀገር የሰላማዊው ግለሰቦች ውጤት ናት። ስለዚህ ሰላምን ከክራውድ አንጀምረውም፣ ከግለሰብ ጀምረን መስራት የምንችልበት ጽንሰ ሀሳብ ነው እና እያንዳንዳችን ስለ ሰላም ያለንን ግንዛቤና እይታ በእውቀት አንጻር በማስተዋል አንጻር መለካትና መመዘን ያስፈልጋል ብሎ ያምናል የኛ ድርጅት።
አሁን ስልጠና እየሰጣችሁ ያላችሁት ከሞላ ጎደል በከተሞች ነው። አዲስ አበባ ከተማ ላይ ስልጠና እንደሰጣችሁ አውቃለሁ። ሌሎች ከተማዎችም ላይ እቅድ እንዳላችሁ ሰምቻለሁ። እነዚህ ቦታዎች ከሞላ ጎደል መቼም ሰላምና መረጋጋት ያለባቸው ከተሞች ናቸው። በእጅ አዙር ተጎጂዎች ወይንም ደግሞ ጫናው የለባቸው ማለት አይደለም። በአሁኑ ሰዓት ግን በተለያዩ የኢትዮጵያ ጥጎች ውስጥ ግጭቶች፣ አለመረጋጋቶች አሉ። የእናንተን መሰል አይነት ስልጠናዎች ለነዛ ሰዎች በእጅጉ የሚያስፈልግበት ሰዓት ይመስለኛል። እነሱን ለመድረስ ምን እያደረጋችሁ ትገኛላችሁ?
እንግዲህ ሰላምን ለመስራት በምናደርገው ሂደት ጸጥታ በሌለባቸው ቦታዎች ላይ ሄደን መስራት አንችልም። ነገር ግን የእኛ ድርጅት ይህንን ፕሮግራም ከረንትሊ ለምሳሌ አርባ ምንጭ ላይ ሰርተናል። ወደ ሰመራም አካባቢ ሄደን ነበረ። ደሴም አካባቢ ሄደን ሰርተናል። ጎንደርና ባህር ዳርም ይህን ጉዳይ ስልጠናዎችን ሰርተናል። ሐዋሳ ከተማ ላይ ሰርተናል እና ሌሎችም ቦታዎች ላይ ተወካዮቻችን ይህን ስልጠና ለመስጠት ችለናል። እውነት ነው። ይሄ ስልጠና በአካል መሰልጠን የማይችሉ ሰዎች ኦንላይን ምህዳሩ ላይ ያገኙታል። አንተም እንግዲህ እንደምትከታተለው የእኛ ፕሮግራም አንደኛው ፕሮግራማችን ዩዝ ኔትወርክ ኢትዮጵያ የሚባል የቴሌግራም ግሩፕ አለን። በቁጥር ከ40 ሺህ በላይ ያሉ ሜምበር ያሉበት ናቸው። እዛ ፕሮግራም ላይ የምናሰላጠናቸውን ስልጠናዎች በሪፖርት መልክ፣ በኮንተንት መልክ፣ በኦዲዮ መልክ፣ በቪዲዮ መልክ እንለቃለን። እንዲሁም ፌስቡክ ላይም እንለቃለን፣ ዩቲዩብ ላይም እንለቃለን። ወጣቶቹ እዛ ላይ ማግኘት ይችላሉ። ፈርዘር ሞር ግን በቴሌግራም ኢዝሊ ፕሮግራሞቻችን መሳተፍ የሚችሉበትን አሳታፊ የሆነ ምህዳር አዘጋጅተናል ማለት ነው። ወደፊት እንደምንመኘው ደጋግመንም እንደምንሰራው በሀገራችን ላይ ጸጥታው መጥቶ የሰላም ፍላጎቱ ሰፍኖ በሰላም ጉዳይ ላይ በእውቀት አንጻር በማስተዋል አንጻር የምንወያይበትን የምንነጋገርበትን የፈለግነውን ሰላም እውን የምናደርግበትን አሳታፊ አቲቲዩድ ለመገንባት አሁን የጀመርነው ጥቂት በጣም ጥቂት አቲቲዩድ ወደፊት ተጠናቅሮ ከቀጠለ ለውጥ ሊያመጣ ይችላል ብለን እናስባለን። ሀብታሙ፣
እጅግ በጣም አመሰግናለሁ። ልዩነት አምራት ለኢንስፓየርድ ኢትዮጵያን ዩዝ አሶሲሽን ወይንም ደግሞ ንቁ ኢትዮጵያውያን ወጣቶች ማህበር በሚለው ልተርጉሞ መስራችን ኃላፊ ነህ። ስላጋራህን ሀሳብ ሁሉ በእጅጉ አመሰግናለሁ። ያሰባችሁት እንዲሳካ እመኛለሁ።
አመሰግናለሁ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ኤፍ1 የቪዛ አይነት ዓለም አቀፍ ተማሪዎች በዩናይትድ ስቴትስ ትምህርታቸውን እንዲማሩ የሚፈቅድ ወረቀት ነው። የከፍተኛ ትምህርትና መምህራን ጥምረት መሪዎች በጎርጎሳውያኑ ሐምሌ 2023 ይፋ ባደረጉት ሪፖርት መሰረት ከሌለ ሀገሮች ከሚመጡ ተማሪዎች ይልቅ አፍሪካውያን ተማሪዎች በከፍተኛ ሁኔታ ቪዛ እንደሚከለከሉ ማረጋገጣቸውን አስታውቀዋል። ይህንን ዘገባ ደግሞ ኤደን ገረሞት አስደምጣናለች።
ይህች ጎበዝ ታዳጊ ሩዋንዳዊት ጄሲካ ኬዛ ትሰኛለች። ባለፈው ዓመት የሳን ፍራንሲስኮ ሊቀ ጳጳስ ሪዮርዳን ሁለተኛ ደረጃ ትምህርት ቤት ውስጥ ለመማር ሙሉ የነጻ ትምህርት እድል አግኝታለች። ጄሲካ የቅርጫት ኳስ መጫወት፣ ባሌ ዳንስ እና ከሁሉ በላይ ደግሞ የስነ ህይወት ምህንድስና ያስደስታታል።
ካለ ስነ ህይወት ምህድስና ባለሙያዎች ሐኪሞች ሊኖሩ እንደማይችሉ ተገነዘብኩ። ስለዚህ ታዲያ ዶክተሮች ለታካሚዎቻቸው በተሻለ መልኩ ድጋፍ የሚያደርጉበትና የሚረዱበት ሙያ ላይ ለምን አልሰራም አልኩኝ።
ጄሲካ ተማሪዎች አሜሪካ ውስጥ እየተማሩ እንዲኖሩ የሚፈቅደውን የግዳጅ ቪዛ የሆነውን ኤፍ1 የተሰኘ የተማሪ ቪዛ ብታመለከትም የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማመልከቻዋን ውድቅ በማድረግ ህልሟን አክስሞታል። በሩዋንዳ ስትሰራ ከጄሲካ ጋር የተዋወቀችው ዴቢ ፌንሊንግ ጄሲካን በሳን ፍራንሲስኮ ለመቀበል አስባ የነበረ ሲሆን በክልከላውም እጅግ አዝናለች።
ይህ ስህተት ያለው ከስርዓቱ ይልቅ እሷ ጋር እንደሆነ ነው የምታስበው። ያ ደግሞ ልቤን ሰብሮታል።
ጄሲካ በዩናይትድ ስቴትስ ውስጥ ለመማር ቪዛ ከተከለከሉ በርካታ ዓለም አቀፍ ተማሪዎች መካከል አንዷ ናት። የፕሬዝዳንቶች ህብረት የከፍተኛ ትምህርትና ኢሚግሬሽን ሐምሌ ላይ በሪፖርቱ እንዳመለከተው በጎርጎሮሳኑ 2015ና 2022 መካከል ባለው ጊዜ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ከፍተኛ ቁጥር ያለው የኤፍ1 ቪዛን ጥያቄዎችን ውድቅ ማድረጉን አስታውቋል። በሐምሌ 2023 ይፋ በተደረገው ሪፖርትም ዩናይትድ ስቴትስ ውስጥ ያሉ እጅግ የተደነቁ ትምህርት ቤቶች 92,000 የሚደርሱ ተማሪዎችን ቢቀበሉም ምክንያቱ ሳይገለጽላቸው እኚህ ተማሪዎች ቪዛ መከልከላቸውን አስታውቋል። ከ500 በላይ ዩኒቨርሲቲና ኮሌጅ ፕሬዝዳንቶች ጥምረትም አፍሪካውያን በከፍተኛ ሁኔታ ቪዛ ይከለከላሉ ያለ ሲሆን በአሃዝ ሲቀመጥም 50% በላይ የሚሆኑ አፍሪካውያን ቪዛ ሲከለከሉ፣ በአንጻሩ የአውሮፓ ተማሪ አቻዎቻቸው ግን 10%ዎቹ ብቻ ቪዛ እንደሚከለከሉ አስታውቋል። ራጂካ ባህንዳሪ የሪፖርቱ ዋና ጸሐፊ ናቸው።
Overall, globally. But more important,
ባለም አቀፍ ደረጃ ላሉ ተማሪዎች ቪዛ መከልከላቸው ጨምሯል። ነገር ግን ደግሞ መረጃውን የፈለከውን ያክል ቆራርጠን ለዋውጠን ብናየው፣ በወቅቶች ብንከፋፍልና ብናየው ባልተመጣጠነ መልኩ ከአፍሪካ የሚመጡ ተማሪዎች በዚህ ተጎድተዋል። አንድ ያልተቀየረ ነገር ቢኖር አፍሪካውያን ተማሪዎች ወደ ዩናይትድ ስቴትስ ለመምጣት በከፍተኛ ሁኔታ ቪዛ እንደሚከለከሉ ነው።
የዩናይትድ ስቴትስ ውጭ ጉዳይ ቢሮ በዚህ ጉዳይ ላይ በሰጠው ምላሽ የዩኒቨርሲቲ ፕሬዝዳንቶችን መረጃ ወይም ደግሞ የጥናት ዘዴ ማስተባበል እንደማይችል ተናግሯል። ነገር ግን በዚሁ ዓመት በሰጠው መግለጫ ቢሮቸው ባለፉት 10 ዓመታት ውስጥ ከ40,000 በላይ ለሚሆኑ አፍሪካውያን ተማሪዎች ቪዛዎች ሰጥቷል ያለ ሲሆን የቪዛ ውድቅነትን በተመለከተም ሁሉም የቪዛ ማመልከቻዎች የሚዳኙት በኢሚግሬሽንና በዜግነት ሕግ IMA በሚመለከተው የፌዴራል ሕግ ድንጋጌዎች መሰረት መሆኑን ጠቅሶ በየግለሰቡ ጉዳዩ የሚለያይ ነው ሲል አስታውቋል። ስቲቭ ሞስ የፌድሊንግ ባለቤት ሲሆን እሱም በሩዋንዳ እየተመላለሰ ስራውን ይሰራል። በዩናይትድ ስቴትስ ያለው የቪዛ ሂደት ታዲያ የተበላሸ ነው ሲል ይገልጸዋል።
This system at the State Department has to fundamentally change.
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ውስጥ ያለው ስርዓት በመሰረታዊነት መቀየር አለበት። ሰዎች ሲከለከሉ ግልጽነት ሊኖር እንዲሁም ወዲያውኑ የተከለከሉበት ምክንያቱ ሊነገራቸው ይገባል። የውሳኔውን ተጨባጭነት ለማስተዋወቅ ለምን መከልከሉ እንደተደረገ መገለጽ አለበት።
ጄሲካን ለመቀበል ተዘጋጅተው የነበሩት እነ ስቲቭ እንደታዳጊዋ ጥብቅና በመቆም እንድትከራከርላቸው ጃህሊያ ፍሬንች የተሰኘች ኢሚግሬሽን ጠበቃ ቀጥሯል። ጠበቃዋ በዩናይትድ ስቴትስ ሕግ መሰረት ማንኛውም ሰው ለቪዛ ሲያመለክት በቋሚነት መሰደድ እንደሚፈልግ ተደርጎ ስለሚታሰብ ትምህርታቸውን ሲጨርሱ ተማሪዎቹ ወደ ሀገራቸው ለመመለስ ፍላጎቶች እንዳሏቸው የሚያሳዩ ማስረጃዎችን ማቅረብ አለባቸው ይላሉ። አክለውም የአሜሪካ የውጭ ጉዳይ ሚኒስቴር ሕግ ሩዋንዳዊቷ ታዳጊ ለምን ቪዛ እንደከለከላት እንዲያስታውቅ የሚያስገድደው ህግ የለም የሚላሉ።
There's nothing that can be done to appeal that decision.
ህጉ የቱጋ እንደተሳሳተ ማብራሪያ እንዲሰጡ የምናደርግበት መንገድ የለም። ስለዚህ ደግሞ ውሳኔውን ይግባኝ ለማለት ምንም ነገር ማድረግ አይቻልም። እንደሚመስለኝ በዩናይትድ ስቴትስ ኢሚግሬሽን ውስጥ የተረጋገጠ ጥቁሮችና ጸይሞችን ማግለል አለ። ይሄ ሊካድ የሚቻል ነው ብዬ አላስብም።
ይህ በእንዲህ እንዳለ ታዲያ ጄሲካ መንፈሷ አሁንም ጠንካራ ነው።
One thing I learned is that this world is so unfair.
አንድ የተማርኩት ነገር ቢኖር ይህ ዓለም ፍትሃዊ አለመሆኑንና ሁሌ የፈለግከውን እንደማናገኝ ነው። ነገር ግን ደግሞ እጅግ ብዙ እድሎች ስለሚጠብቋችሁ ህልማችሁን አጥብቃችሁ ያዙ።
ዘንድሮ የሁለተኛ ደረጃ ትምህርቷን የምታጠናቅቀው ጄሲካ የስነ ህይወት ምህንድስና መማር የምትችልባቸው ሌሎች በዓለም ዙሪያ ያሉ አማራጭ ሀገራቶችን በማፈላለግ ላይ ትገኛለች። ለሮቢንገስ ዘገባ አደን ገረመው።
እንደምን አመሰግናለሁ። ኬንያ ከኤችአይቪ ጋር በሚኖሩ ሰዎች ብዛት ከአፍሪካ ሀገሮች በሰባተኛ ደረጃ ላይ ትገኛለች። ይሄንን ለመለወጥም ከፍተኛ ርብርብ ያደረገች ትገኛለች። ጁማ ማጂንጋ ከናይሮቢ የላከልን ዘገባ ቆንጅታ እየታስተማናለች።
ሉሲ ዋንጂኩ ለኤችአይቪ መጋለጧ ተመርምራ ሲነገራት ገና በአስራዎቹ አመታት እድሜዋ የሁለተኛ ደረጃ ትምህርቷን እንደጨረሰች ነበር። በዚያ ዕድሜዋ ወልዳው የነበረው ህፃን ልጇ የኤችአይቪ ይዞታዋን ባወቀች በሁለት ሳምንታት ውስጥ ሞተባት። የናይሮቢ ነዋሪዋ ሉሲ ዋጂንኩ ይህ ከሆነ ከአመታት በኋላ ታዲያ ለኤችአይቪ የተጋለጡ ወጣት ሴቶች ድምፅ የሚባል ድርጅት መሰረተች። ማህበረሰቡን መሰረት ያደረገው ይህ ድርጅቷ አላማው ለኤችአይቪ ለተጋለጡ ልጃገረዶችና ወጣት ሴቶች ለመሟገትና ድጋፍ ለመስጠት ነው።
There's a girl somewhere,
the same way I felt I had no one to hold my hand. I was ashamed of my hand.
የሀገሪቱ መንግስትም ኤችአይቪ ኤድስን እየታገለ ነው። ዶክተር ሊኔት ጁማ ናይሮቢ ውስጥ የሚሰሩ የተላላፊ በሽታዎች ልዩ ሐኪም ናቸው። የጤና ጥበቃ ባለሙያዎችን ማሰልጠን፣ በተለያዩ የሀገሪቱ አካባቢዎች የሕክምና ተቋማትን ማስፋፋትና መድኃኒቱን በነጻ ማደል የመሳሰሉት እርምጃዎች ኬንያ ውስጥ በኤችአይቪ ረገድ ያለውን የጤና አጠባበቅ እንዲሻሻል ከረዱት እርምጃዎች መካከል ጥቂቶቹ መሆናቸውን ነው የሚያብራሩት።
There's reduction in mortality, there's reduction in morbidity. So
በበሽታው የተነሳ የሚሞቱ ሰዎች ቁጥር ቀንሷል። ሰውነቱ እልቅ ብሎ የከሳሰው ሲታይ ኤችአይቪ ኤድስ እኮ ነው ይባል የነበረበት ጊዜም አልፏል። አሁን በጥሩ የጤና ሁኔታ ነው የሚኖሩት። ኤችአይቪ የተጋለጡ መሆናቸውን ማንም ሳያውቅ ከሌሎች ሰዎች ጋር ተቀላቅለው ለመኖር ይችላሉ።
የኬንያ የጤና ሚኒስቴር ሪፖርት እንደሚለው ለቫይረሱ ከተጋለጡት 1.4 ሚሊዮን ሰዎች መካከል 1.1 ሚሊዮኑ መድኃኒቱን የሚወስዱ ሲሆን መድኃኒቱ ከነዚህ ውስጥ 73 በመቶ ላይ ቫይረሱ በላቦራቶሪ ምርመራ መታየት በማይችልበት ደረጃ ለመቀነስ ችለዋል። የኬንያን የኤችአይቪ ኤድስ ይዞታ የሚቆጣጠረው ብሔራዊው የተላላፊ በሽታዎች ቁጥጥር ምክር ቤት ባወጣው ሪፖርት መሰረት በሀገሪቱ ባለፉት 10 አመታት ውስጥ የአዲስ የኤችአይቪ ተጋላጮች ቁጥር በ78 ከመቶ ቀንሷል። ከኤድስ ጋር በተያያዙ ምክንያቶች ለህልፈት የሚዳረጉ ሰዎች ቁጥር ደግሞ በ68 ከመቶ ቀንሷል። ይህ ትልቅ ክንዋኔ ይሁን እንጂ አሁንም የቫይረሱን ከናት ወደ ልጅ መተላለፍ ለመከላከል በሚደረገው ትግል ትልቅ ተግዳሮት እንዳለ የጤና ጥበቃ ባለሙያዎች ይናገራሉ። የኤችአይቪ ተጋላጭ ወጣት ሴቶች ድምጽ የተባለው አካል መስራቿ ሉሲ ዋንጂኩ ባለፉት አመታት በኤችአይቪ ምርመራ ረገድ ብዙ መሻሻል እንደታየ ትናገራለች።
የሁለት ወር እርጉዝ ሆኜ ተመርምሬ ነበር። ከዚያ በኋላ ግን በፍጹም አልተመረመርኩም። አሁን ግን እናቶች ከእርግዝና ጋር ለተያያዘ የሚሆን ለሌላ ምርመራ ሐኪም ቤት በሄዱ ቁጥር የኤችአይቪ ምርመራ ማድረግ ግድ ነው።
በየአመቱ እንደ አውሮፓውያን የዘመን አቆጣጠር ታህሳስ 1 ቀን የዓለም የኤድስ ቀን ይታሰባል። ባለፈው ሳምንት የዋለው የዘንድሮው የዓለም
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት።